ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የኢትዮጵያን ሉዓላዊነት፣ የሕዝቧን አንድነት በማንጸባረቅ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመከታተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ስለኝ አድማጮች የምታደምጡ ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ዛሬ ቀኑ እየጠፋኝ ነው። ሰኔ 25 ቀን 2014 ዓ.ም ተመረጠ ሳምንታዊ ዝግጅታችን ጀምራል። ይስማሃል አሸናፊ?
አዎ።
እሺ ማብ ችግር ቀደም ጀምሬ ችግር አለብን። ሌቦቹ እየገቡ ስላስቸገሩን የክላሲካል ሙዚቃ እየጨመሩ እየቋረጡት ነው ያሉት። ለማንኛውም ወደ ፕሮግራማችን ገብ እንደምን ሰንብታል በልህና እንግዲህ የሀገራችን ሁኔታ በተቻለ መጠን ሳምንታዊ ስራችንን ሀገርን በተመለከተ አድርገን እንመለከተዋለን። እኔ አንዳንዴ ስልክ እንትን ሲያደርግ ሁሉን ነገር ይረብሽና የምናገፋኛል። ትንሽ መረጋጋት ያስፈልገኛል ማለት ነው። የሀገራችን ሁኔታ ከቀናት ወደ ቀናት እየጨመረ የመጣበትና ለማስተካከልም ለመረዳትም ግራ የተገባበት ጊዜ ይሆነ መጥቷል። ሁኔታዎች በመለዋወጣቸው አሁን አማራ ክልል ራሱን የቻለ አንድ ትልቅ ያለመረጋጋት የታየበት ነው። የአማራ ክልል በዩኒቨርሲቲ የተጀመረ ተቋሙ ወደ ሁለተኛ ደረጃ ትምህርት ቤቶች ተዛውሯል።
በሰሜን ሸዋሮቢት የሁለተኛ ደረጃ ተማሪዎች ተቃውሞ ሰልፍ ከማድረግ ባሻገር ከትምህርት ቤታቸው ግቢ የሚገኙትን ሰንደቅ ዓላማ ዝቅ አድርጎ በማውለብለብ ሀዘናቸውን እየገለጹበት ነው። ከሳምንቱ ባለፈው ከትላንትና ዕለት ጀምሮ ደግሞ ተማሪዎች የአደባባይ ተቃውሞ አካሂደዋል። ፖሊስ ወሰደው እርምጃ፣ የሰው ህይወት ጠፍቷል። በማጀቴ ተመሳሳይ የሁለተኛ ደረጃ ተማሪዎች የተቃውሞ እንቅስቃሴ ተደርጓል። ይህን ሁሉ ትመለከትና እዚህ ወደ ውጭም በምትመጣበት ጊዜ ደግሞ አሜሪካ ነገር፣ አውሮፓ፣ ካናዳ በተለያዩ ቦታዎች የአማራ ተወላጅ ትውልድ የአማራ ክልልን በአማራነታቸው ህይወታቸው ያለፉትን ኢትዮጵያኖች በተመለከተ በመንግስት ላይ ተቃውሞ እያሳዩ ናቸው። በየቦታው እየተደረገ ነው። ዋሽንግተን ዲሲ፣ እዚህ አትላንታ ሁለት ጊዜ የሻማ መብራት እንደተደረገ ሰምቻለሁኝ። እንደውም በተጨማሪ የሚቀጥለው ሳምንት ዋሽንግተን ዲሲ ትልቅ የአመታዊ እግር ኳስ ጨዋታ በሚደረግበት ጊዜ የሚቀጥለው ሐሙስ ሰላማዊ ሰልፍ እንደሚደረግም እየተነገረ ነው። ይህን ጠቅላላ አድርግና ከዚህ እንጀምር። ሲ አማራ ክልል አሁን ያለበት ደረጃ ምን ይደርሳል? ስንታየሁ በክልሉ ፍርድ ቤት ተለቆ ነበር፣ የፌዴራል መንግስት ወስዶታል። እነዚህ ብቻ በጠቅላላ እንትን አድርገህ መሪዎቹም እየታሰሩ ናቸው። ጠቅልልና እነዚህ ከእነዚህ ሲንጀምር እኔ አንዳንድ ጊዜ ከየት እንደሚጀመርም እየግራ ስለገባኝ እንዴት እዚህ ደረስን ወደ ማለትም እንደገና ወደ ኋላ እየሄድኩኝ እስቲ አልተቀጠም።
እሺ፣ እንግዲህ ሰሞኑን ከዚህ ከምዕራብ ወለጋ ግንጂ ወረዳ ጦሌ ቀበሌ ከተገደሉ ሰዎች ጋር ተያይዞ የተነሳው እንቅስቃሴ ቀረር ያለ ነው። ከባለፈው ሳምንት ጀምሮ በጎንደር ዩኒቨርሲቲ፣ ደብረ ብርሃን፣ በባህር ዳር፣ ደብረ ማርቆስ በዩኒቨርሲቲ ደረጃ ተቃውሞዎች ተነስተዋል። ተቃውሞቹን ለማፈን ጥረት ተደርጓል። የተቃውሞ እንቅስቃሴው መሪ ሊሆኑ ይችላሉ ተብሎ የተገመቱ ተማሪዎች በሌሊት የታፈኑበት ሁኔታ ነው ያለው። ያም ሆኖ ግን ተማሪዎቹ ተቃውሟቸውን አላቆሙም። የጎንደር ተቃውሞ የጀመረው ለሁለተኛ ጊዜ ተመሳሳይ ተቃውሞ አድርጓል። እንግዲህ አንተ እንዳልከው ወደ ሁለተኛ ደረጃ የወረደባቸው ቦታዎች አይተናል። ሸዋሮቢት እና ማጀቴ ሰሜን ሸዋ ማለት ነው፣ የአማራ ክልል ሰሜን ሸዋ። እንግዲህ ጥብቅ አማራ ክልል ነው። አንዳንድ ቦታዎች በኮማንድ ፖስት ስር እንዲሆኑ ሁሉ የተወሰነ ነው። በኮማንድ ፖስት ስር በአዋጅ ደረጃ አልሆኑም እንጂ ግን ያው በኮማንድ ፖስት ስር ናቸው። እንግዲህ አሁን ብዙ ጊዜ ብዙ ሰው የሚያይበት መንገድ እንዴት ነው? የአማራ ክልል በኦሮሚያ ክልል የተፈጸመው ምዕራብ ወለጋ የተፈጸመው ግድያ ብቸኛ የተቃውሞ መነሻ አድርጎ የመመልከት ነገር አለ አይደለም። ግን መንግስት ህግ የማስከበር ዘመቻ ብሎ ጀምሯል። አማራ ክልል ህግ የማስከበር ዘመቻ ብሎ እንዲነሳ ያደረገው ፖለቲካዊ እና የጸጥታ የወታደራዊ ሁኔታዎች አሉ። እዛ ክልል ህዝባዊ ኃይል ተገንብቷል። የአማራ ክልል መንግስት ላይ አሜሪካ ስላጣ ፋኖ በሚል የተደራጀው በኋላ ወደ ህዝባዊ ኃይል እንዲቀየር የመቀየር ሂደት ላይ የነበረን አንድ ኃይል መንግስት ላይ እምነት ስላጣ እሱን ፈልጎታል። ፋኖ ዝም ብሎ እኔ ህዝባዊ ኃይል ልሆን ስላለ አይደለም የሆነው፣ ህዝቡ ስለፈለገው ነው። ህዝቡ መፈለግ የመጣው መንግስት ላይ ከጠፋ እንግዲህ በኋላ ሄዶ መንግስት ይህን በራሱ ድክመት ራሱ ለህዝቡ ትዕግስት ስላጣ የተፈጠረውን ለመስበር ባህሪ ይሄ ከባድ አፈና ነው ያለው። ይሄ የፈጠረው ቁጭት አለ ውስጥ የወለጋው ኦፍኮርስ አማሮችን የሚመለከት ጉዳይ ቢሆንም ትሪገር ነው ያደረገው። ያ በፊት የነበረው የታመቀ ብሶት ልክ እንትን አድርጓል፣ የማፈንዳት የማቀጣጠል ነገር እንጂ በራሱ እሱ ጋር አይደለም ተቃውሞ የተነሳው። ታምቆ ነበር፣ በተለያየ መንገድ ሊያፈትልክ ሲል በጣም ይታፈናል። በወታደራዊ ኃይል ነው የሚያዘው። እና ከዚህ ጋር የተያያዘ ነው እንግዲህ የዚህ የወለጋ ላይ የተፈጸመ የተባለው ግድያ ብቻ ስላልሆነ እንዲረጋጋ የማድረግና መልስ መስጠቱ ከአንድ ኢቨንት ከዚህ ከወለጋ የግድያ ኢቨንት ጋር ብቻ የተገናኘ አይደለም። ሰፊ ነው። ለዚህ ነው በጣም አስቸጋሪ የሚሆነው። የተከማቸ ብሶት እና ተከማችቶ መንግስት ላይ አመንዴታን ያሳጣ እንግዲህ አሁን እንዴት ሆኖ ነው ትክክል አይደለም እሱ ሌላ ነው። ይሄ ብሶት ነው ያለው። ይሄ ብሶት ያመጣው ነገር ስለሆነ መፍትሄው ቀላል አይደለም የሚሆነው። ትግራይ ጦርነት ጋር የተያያዘ አለ። እዛ ጋር የሚነሱ የመብት ጥያቄዎች አሉ። ሌሎች ብዙ የተያያዙ ነገሮች ጋር የተወሳሰበ ነገር ስለሆነ ዝም ብሎ እንደ አንድ ወለጋ ላይ ያለው ብቻ የቀጠፈ እዛ የተቃውሞ አይደለም። እሱ ታምቆ የነበረውን እንዲፈነዳ የጫረው ነው። በጣም ወሽመጥ የሚበጥስና ልትታደፈው የማትችለው ነገር ስለሆነ በፊት የታምቀው ነው ያፈነዳ አቀጣጣይ ነገር ነው። እንግዲህ በአጠቃላይ ምንድነው ያለው ክልል ውስጥ አሁን ያለውን ብለህ ስታይ በጣም በከፍተኛ ሁኔታ የታመቀ የተቃውሞ ስሜት አለ። መፈንጃ ቦታዎችን ነው የሚፈልገው። ባገኘው አጋጣሚ ነው ይፈነዳል። መንግስት አፈናውን አሁን ያዘውን አፈና በዚህ አፈና አጠፋው ዝም ብሎ ለተወሰነ ጊዜ ይዞት ይቆያል እንጂ መፍትሄ የፈጠረው ብሶቱን የፈጠረው ሁኔታ ምላሽ ካላገኘ በስተቀር አያጠፋው። እና ለዚህ ነው ያ ክልል ከባድ ከባድ ምናልባት የስርዓቱን ሊያናጋ የሚችል ምናልባት ስርዓቱን ሊያፈርስ የሚችል ምናልባት ተያይዞ አገሪቷ ፖላራይዝድ ስለሆነች ከስርዓቱ መናጋትና አቅም ማጣት ተያይዞ አጠቃላይ ለሀገሪቷ አደጋ ሊፈጥር የሚችል ሁኔታ ነው ያለው። እና ክልል መንግስት የመገናበር ነገር ታይበታል። ከባድ ነው አፈናው። ይህንን ይመስላል እንግዲህ። አንድ ሌላ ያነሳልኝ መጨረሻ ላይ እናሁ ስንታየ ቸኮል ይሄ የመንግስት በአጠቃላይ መደነባበሩን ነው የምታየው። እንግዲህ አማራ ክልል ላይ ክስ ተመስርቶበት ነበር። ጉዳዩን የተመለከተው ችሎት በዋስ ይለቀዋል 30 ሺህ ብሩን አዝሎ ሲወጣ ግን በር ላይ በፓትሮል ነው የጠበቁት። የፌደራል ፖሊስ ነበር አንጠልጥሎ መልሶ አዲስ አበባ ነው ያመጣ። እንግዲህ አዲስ አበባ አምጥቶ ደግሞ ምን እንደደረጉት እናያለን። እንደዚህ አይነት በባጭሩ ለመግለጽ ይሄን ያለው ግን ብዙ ሰው ሊያስተውለው የሚገባው የወለጋው ሁኔታ የእሱ አቀጣጣይ እንጂ አንዳንዴ ያለ አይደል በቃ አሁንስ በቃ የምትለው አንድ ሰው አሁንስ በቃ የሚለው ዝም ብሎ አሁንስ በቃ ይባል። ከዛ በፊት ችለ በቃ ከዚህ በላይ አልችልም ጣሪ ማለት ነው። አሁንስ በቃ ያስባለ ሁኔታ ነው እንጂ ብቸኛው ይህንን ተቃውሞ በሀገር ውስጥና በውጪ የቀሰቀሰ አይደለም። እንደዚህ ነው የሚታይ። እንግዲህ
አዳምጣኋል የሚል ግምት አለኝ። ብለኒ ስዩም ከትላንት ወዲያ መግለጫ የጠቅላይ ሚኒስትሩ ቢሮ መግለጫ ሰጥታለች። ብስጭታችሁ ይህን ያህል መሆን የለበትም፣ አትበሳጩ። እየሞታችሁም ቢሆን አትበሳጩ። ብስጭት ሁለት አይነት መልክ አለው። አንደኛው በመጥፎ የሚተረጎም እና ለመጥፎ አደጋ የሚያከት፣ አንደኛው ደግሞ ለጥሩ ብልትልና። የእናንተ መሞት፣ መሰቃየት፣ መደብደብ ግን እንደ ትልቅ አታድርጋችሁ፣ አትበሳጩ፣ ውጣችሁ ተቀመጡት። ይልቅስ የኢትዮጵያ መንግስት እየሰራ ያለውን ነገር ለምን አልሰራም፣ ብዙ ሰራ ብላችሁ ተጨቃጨቁ እንጂ አትጨነቁ የሚል በጣም አላጋጭ የሆነ የጠቅላይ ሚኒስትሩ በቃ ጠቅላይ ሚኒስትሩ ነገሮችን ምን ይሆናል ብለው የሚያቃሉት ነገር አይደለም። ከዛ በባሰ ግን የዚችኛዋ ግን በጣም ራሱን እኔ በምን አይነት ለመግለጽም አልችልም። እና እንደዚህ አይነት ገለጻም ተደርጓል በመንግስት በቃ ሰው ሞቷል አትጨነቁ ምንም የሚያስጨንቅ ነገር የለም የሰው መሞት ጭንቀታ መሆን የለበትም የእናንተ መገደል መጨነቅና መበሳጨት ያስፈልጋችሁም ነው የምትለው እንግዲህ ቃል በቃል እንግሊዘኛውን በትክክለኛ ተርጉሚውም ከሆነ ግን ሴንሱ ግን ይሄ ነው ተርጉሚዋል የሚል ግምት አለ ከተሳሰች ከሆነ ደግሞ ያዳመጣችሁ ሰዎች ዝም ብላችሁ ተቀመጣችሁ ሰዎች ንገሩኝ ተሳስተሃል ብላችሁ ግን ተሳሳትኩ አይመስለኝም ዋናው መሰረቱ ግን በትሞቱም አትበሳጩ ይያለች ነው እንዴት ነው እንዴት ነው ሰው አሁን የምትለኝ ነገር በአንድ ጊዜ ማጥፋት አይቻልም ከትላንት ወዲያ ባጃጅ ከሁለት ሰዓት በኋላ እንዳይንቀሳቀስ ተደርጓል ከርፊው ተደርጓል ማለት ይችላል በምሽት መውጣት ስለማትችል ያላህ ማራጅ ባጃጅ ነበር ባጃጁ ከተዘጋ ከቤት ማጥወጣም ቤት ተቀመጣል ሰዓት ላፊ በተጓዳኝ ተታወጆባል የአማራ ክልልና የኦሮሚያ ክልል ፕሬዚዳንቶች ቁጭ ብለው ደግሞ እንዴት አድርገው እዛ ጥፋት ያጠፉትን ሰዎች ለማጥፋት እንደሚነጋገሩን ተነገረ። እዚሁ ላይ ብልደኒ ስዩም ከተናገረችው ውስጥ 333 ሰው ብቻ ነው የሞተው። እነሱም ደግሞ አማሮች አይደሉም። አማራ፣ ኦሮሞ እና ጉሙዞች ናቸው የሚልም ቃሉ ተጠቅማበታለች። እኔስ ከማስታወሳው ድረስ ማስታወስ ብቻ ሳይሆን እስካዳመጥኩት ጊዜ ድረስ የጠቅላይ ሚኒስትሩ ቀንጅ ጆንት እነሲ ሲያገና በወዳኛው ማክሰኞ አሁን ከትላንት ወዲያው ማክሰኞ ሳይሆን የወዳኛው ማክሰኞ ለታ የክልሉን የዛ የወረዳውን የጸጥታና ደህንነት ቢሮ ኃላፊ ኢንተርቪው አድርገውታል። ኢንተርቪው አድርገውት ያዳመጥኩት ነው ያ ኢንተርቪው አድርገው ያዳመጥኩት 1500 ሰዎች መሞታቸውን ሲሰዎቹን የሞቱትን ሰዎች ስም እና አድራሻ እንዳለው ከዛ በላይ ደግሞ ያሉት ደግሞ በ እንሳት የተበሉና ገደል የጠፉ የገብቱ የጠፉ ምንነታቸው አልታወቁ ሰዎች አሉ ብሏል። ተመልሰን እንደገና ባንድ ወገኑ ሲያዙ በሌላው አልጎን ደግሞ የለም የሞተው ባለፈው ሳምንት የሞተው አማራ አይደለም እስላም የወሎ እስላም ነው የወሎ እስላም ማለት ወሎ ውስጥ ያሉት ኮሮሞች አማሮችም አሉ። እንዴት ነው ነገር ዩኒክ ግራ እየገባኝ የመጣ ነገር ነው። እንደዚህ ያቃለሉ እየመጡበት ነው ያለውና ይሄ ነገር እርግጥ እንዳልከው እርግጥ የሚቆም ነገር የለውም ግን ምንድነው መፍትሄው? አሁን ሁለቱ ፕሬዝዳንቶች ተስበንተው ነው ሸኒን እናጠፋለን የሚል ግድምዳም ያለ በዛ መልኩ ደግሞ ፋኖ የሚባለው የአማራ ኃይል ልዩ ኃይል ላይ ደግሞ ትልቅ ዘመቻ እየተካሄደም ነውና እንደዚህ ነገሮች እንዴት ነው የምታያቸው? አጠራ አድርገው እንተመልከቱ።
እሺ እንግዲህ ከመነሻው ላይ ወይዘሮ ወይዘሪት አይታወቁም ሁለቱንም አትበሉም ብላለች። ለእኔ አትኩል ነው በቃ የፈለገ ይሙት ምን ይበል ጠቅላይ ሚኒስትሩ ስልጣኑ ስለሚያስፈልገው አትንኩት ነው። እየተበሳጫችሁ ረብሻ እየፈጠራችሁ ስልጣኑን አደጋ ላይ ያዘታሉ። ምንም ይምጣ በቃ ምንም አይደለም፣ እልቂትም ምንም አይደለም። ብቻ ፕራይም ሚኒስትሩ ጠቅላይ ሚኒስትሩ ስልጣኑ ስለሚፈልገው እዛ ላይ መቆየት አለበት። ለምንድን ነው የምትበሳቸው? ቻሉ ሁሉ እንደነሰው ስልጣኑን ይፈልገዋል። እንደዚህ ነው ያለች፣ ስልጣኑን ይፈልገዋል። እኔም ያለሁበት ቦታ ተመችቶኛል እና ለምንድን ነው የምትረብሹን? ሞቆላልኛል። አንም ይሙት ለምን ትረብሹን አላችሁ? ከሞቀን ከሙቀታችን ውስጥ ብርዳት አስገቡብን።
ዳንኤል ክብረት በአንድ ወቅት ነው ሚገባኝ ከከፍታ አታውርዱን ከፍ ያልንበት እንቀመስ ሲል ሰምቼው ነበር ታስታውሳለህ።
አሁንና አታስበረዱን ነው ህዝብ አይፈልግም። አሁን ዝም ብለህ የአማራ ክልል ሌላም ቦታ ያለውን ህዝብ ስታየው እንደዚህ እንዲሆን አይፈልግም። በሰላም ቢኖር በሰላም ወጥቶ ቢገባ የፈለገበት ቦታ ሄዶ ቢሰራ ሀብት ቢያፈራ ልጆች ወልዶ ያለ ስጋት ቢያሳድግ ልጆቹ ሀገሪቷ ውስጥ የትኛውም ዩኒቨርሲቲ ውስጥ ሄደው ቢማሩ ያለ ስጋት መስከረም ሄደው ሰኔ ላይ ደስ ብሎ እሱ በቤት ይቀበላቸው። እንደዚህ ነው እንዲሆን የሚፈልገው ሁሉም ሰው አውቆ ወዶ። ይህንን የሚረብሽ ነገር የሚያደርግ የለም። ሲረበሽ ነጋዴው የንግድ ስራው ነው የሚስተጓጎልበት። እርሻ ውስጥ፣ ጦርነት ውስጥ፣ ሰላም የሌለት ቦታ ውስጥ ኢኮኖሚ ይጎዳል። በወር የሚያገኛት ደመወዙ ማንም ሊጨምርለት የማይችለው የመንግስት ሰራተኛ ነው የሚጎዳው እና ለዚህ ነው ወዶ አይደለም ሰላም ነው የሚፈልገው ሁሉም ሰው እና ወዶ የተበሳጨ ነገር አስመሰሉት ወዶ አይደለም የተበሳጨ እና ቻሉ የፈለገ ነገር ቢመጣ ቻለው አስንካን የሚለው ነገር ምንቻለ ሌላው እንግዲህ ከሞቾች ፍቅር ጋር ተያይዞ መንግስት አስደንግጦታል መጀመሪያ አየ የተለመደ ነገር ነው ወለጋው ውስጥ እንደዚህ እንደዚህ አይነት ቦታ እንደናልሙ ሰው ቤንሻንጉል ውስጥ በማንነታቸው ነው ይሰገዳሉ በሽምላ ተቀበሩ ምንም ሁሉ የሚመጣ ነገር ነው አንድ ቦታ ጋር ሲነገር ሌላ ቦታ ትኩረትን ሌላ ቦታ ከተፈጠረው ጥሩ ወደ ሌላ ቦታ ይወስድለትና ከዛ ያኛውን በጊዜ ሂደት ያለፈ ምን ብሎ በቀላሉ ሲታለፍ የነበረ ነገር ሆኖ ይቆያል አዲስ አይደለም ከደል ጅምላ መከበር የባይክ ሰዎች በፍተኛ ስልጣን ላይ ያሉ ሰዎች መገደል አንድ ሁለት ቀን ጉድጉድ ብሎ ማለት መተው የተለመደ ነገር ስለሆነ እንደሱ የሚታለፍ አድርጎ ነበር ያየው መጀመሪያ ላይ እኮ ምንም አላለም አርለማውም ለምን ያዝናል ለምንድን ነው ጉዳዩን የምታነሱት ለመናገር ሁሉ ሀዘን ለመግለጽ ሁሉ ተጨንቀው ነው ብዙ ጊዜ ቆይተው ጠንከር እያለ ሲመጣ ነው ፕራይም ሚኒስትሩ ራሱ መግለጫ የሰጠው እና ያ ደረስ ያሉት ስጋት ፈጠረባቸው ዝም ብሎ እንደ ድሮዎቹ ሊበሏቸው እንደማይችሉ አወቁ ሊያናቃቸው እንደሚችል አወቁ ስለዚህ መሞቱን መቀበል አለባቸው ቁጥሩ ማተራ አያደርግም ነበር ለምን መቀነስ
እንደምንሉ
አንድም ሰው ሁለት ሰው ቁጥሩ ምንም ማተራ አያደርግም ዋናው መንግስት ጥበቃ ሊያደርግላቸው ሲገባ ጥበቃ ያላደረገላቸው ያልታጠቁ ንጹሃን ሰዎች ሞተዋል ነው 10ም ሊሆኑ ይችላሉና የቁጥሩ መቀነስ ዝም ብሎ እንደው ሁሉን እውነትን ሌላ በኩል የሚነገርን ለመቀበል ካለመቀበል ለመስተካከል ምንም ስለሌለው ማንኛ ነገር ከነገ ወዲያ ምናልባት የሰዎቹ ስለዚህ ዘመን ደግሞ ከነ ዝርዝራቸው ማህበራዊ ሚዲያ ላይ ያለው ሁላችን የምንችለው ነገር ነው ይሄ የ ቤንሻንጉል መሆኑ አለበት የሚለው እንግዲህ አይንትኑ የዘር ማጥፋት ነው የሚሉ ነገሮችን አመጣ። ብዙ ሰዎች የዘር ማጥፋት አይደለም የሚለውን ለመከላከል በአማራነት ከሆነ አማራ በጣም ትልቅ ነው፣ ስለዚህ አንድ ቀበሌ ውስጥ የሚፈጸም ነገር የዘር ማጥፋት አይደለም ምናምን እያሉ በሌላም የዘር ማጥፋት እንዳልሆነ ቢከላከሉም ይሄ ማህበረሰብ ያለበት ቦታ ጋር ማይኖሪቲ ነው። ስለዚህ እዛ ማይኖሪቲ ሆኖ የሚኖርበት ቦታ ላይ እንዲጠፋ ከተደረገ የዘር ማጥፋት ተደርጎ ሊወስድ ይችላል። በማንነት ስለጠኑ ነው እንግዲህ የሚተነትኑ ሰዎች ብዙዎቹን ነገሮች ያሟላሉ። ወደኋላ ሄደው አሁን ነው አይደለም እያልኩ አይደለም እና ግን የዘር ማጥፋት ነው የሚለው ነገር በጣም ትኩረት እያገኘ መጣ። በዓለም አቀፍ ደረጃ የሚዲያዎቹ አዘጋጅም ይህንን የሚያሳየውን የተባበሩት መንግስታት የሰብአዊ መብት ጉባኤ ጭምር ጉዳዩን ትኩረት ሰጠው ያለው ሰው የለም። ስለዚህ የዘር ማጥፋት የሚባለውን ነገር ማጥፋት ፈለገ። ስለዚህ አንድ ዘር አይደለም ሁሉም ሰው ነው የተገደሉት፣ አንድ አሸባሪ የምለው ኃይል ሰዎችን ላይ ግድያ ፈጸመ እንጂ የዘር ማጥፋት ማለት ነው የሚል ነገር ነው። ግን በዚህ መካከል አንድ ያልገባቸውና ራሳቸው ላይ መጥፎ ትርጉም ሊያመጣ የሚችለው ነገር አንድም ሰው መጀመሪያ ላይ መንግስት ገደላቸው ያለ የለም።
አዎ
ሸኔ ነው ያለው ሁሉም ሰው። ለምንድን ነው ዲፌንድ ማድረግ የፈለገው? ሸኔ የገደላቸው ቁጥራቸው ቢበዛ በትክክሉ ቢነገር ቢበዛ ሳይሆን በትክክሉ ቢነገር ድርጊቱ ሸኔ የፈጸመው የዘር ማጥፋት ነው ቢባል ምን አስደነገጠው? ምን አሳሰበው መንግስትን? ምክንያቱም በዓለም አቀፍም ደረጃ እሱ ሽብርተኛ ያለው ወገን እውነትም አሸባሪ ነው የሚል ገጽታ ከማሰጠት ያለፈ መንግስት የሚመለከተው ነገር አይኖርም። ምናልባት ደህንነትን መጠበቅ ሲገባ ከዚህ አሸባሪ ቡድን አልጠበቅም በሚል ነው እንጂ የሚወቀሰው ሌላ የሚያስወቀሰው ነገር የለም። ለምን ዲፌንድ ማድረግ ፈለገ የሚለው ነው አሁን ትልቅ ጥያቄ የለ ወደ ራሱ የሚገለበጣል
የምልህ ነው። ስለዚህ ማስወቀስ ብቻ ሳይሆን ያስጠይቃል። በአንተ ኃላፊነት ስር ሆኖ ያን ያህል ሰው ሲሞት
ምልህ ለምሳሌ የሽብር ድርጊት በመፈጸም የሚለውን ያህል አይደለም የሚያስጠይቅ። አስጠይቅም እያልኩ አይደለም። ዲፌንድ ማድረጉ ለምን ፈለገው ነው?
አይ
አሁን እኮ ሳልጠብቅ በመቅረቴ የሚለውን እኮ አይደለም እየደበቀ ያለው። ሌሎቹንም ሳልጠብቅ የተፈጸመው የዘር ማጥፋትን ነው አስበሉት፣ ቁጥሩን ማሳንሱልኛል። ስለዚህ ምንድን ነው ይሄ ነገር? መንግስት እንደሚባለው መንግስት ስፖንሰር እንደሆነ ነው ወይ? ስለዚህ መንግስት የሽብር ድርጊት ፈጽሞ ያስብለዋል? መንግስት በሺ የሚቆጠሩ ሰዎችን ጨፈጨፈ ያስብለዋል ወይ? እና ወደ ራሱ የሚመጣ ነገር አለ፣ እሱንም ጭምር ነው እየደበቀ ያለው የሚል ጥርጣሬውን በጣም እያጎላው ነው የመጣው።
በጣም
ከሁሉም በላይ መንግስት በዚህ ውስጥ አለበት የሚለውን ዝም ብሎ ሲነገር የነበረ ጥርጣሬ ነው እንዴ? እንዲህ ያደረገ ሁሉም ሰው ዲፌንድ ማድረግ የሮጠበት ነገር ነው እና የዚህ አይነት ነገር አስከትሏል። እንግዲህ ሌላው ያነሳው ነገር ሁለቱ ፕሬዚዳንቶች አንድ ላይ ሆነው ሸኔን እናጠፋለን ብለዋል። ሸኔን እናጠፋለን መባል ከጀመረ አራት አመት ነው። ገና እንደመጣ መንግስት እንደውም ለእን በሰላም ግቡ ትሉታላችሁ ጠመንጃውን አስረክቦ ብሎ እስኪያኮርፍ ድረስ እዛው 200 አይሞሉም ጭጭ አረጋቸዋለሁ ብሎ ታንክች ነው ምን ብሎ የለም ሞከረ በተደጋጋሚ። የዛሬ 2 አመት ሽመልስ ራሱ ወጥቶ ደምቢዶሎ ድረስ ሄዶ ነቀምት ምናምን ሄዶ በምናምን ኦፕሬሽን ድረስ ናጠፋ ነው አለ። ከዛም በኋላ አራተኛ ነው ምናምን ነው አጠፋ ነው ይባላል። ግን አፋ በተባለበት ግዜዎች ሁሉ እየጨመረ ቁጥሩ የሰራዊቱ ቁጥር እየጨመረ በትጥቅ እየተነከረ በሰው ኃይል እየተነከረ ሲንቀሳቀስባቸው ከነበሩ ደቡብ ኦሮሚያ የተወሰኑ አካባቢዎችና የምዕራብ ኦሮሚያ ወለጋ ጠርዝ ላይ ያሉ ምዕራብ ወለጋና ቄለም ወለጋ አካባቢዎች አልፎ ማዕከላዊ ኦሮሚያ የሸዋ ዞኖች 4-3ቱን የሸዋ ዞኖች አራተኛውም ዞን ምስራቅ ሸዋ ድረስ ወደ እንጭጊ ድረስ እስከሚታይ ድረስ እንደዚህ እየሆነ ነው የመጣውና አሁንም እናጠፋለን የሚለው ነገር ከዚህ የተለየ አይደለም የሚሆነው። ሌላ ስጋቴ አሁን ቅድም የዋይንድንም ዜና ሳየው ነበር ምን አይነት ነገር እየተነገረ ነው። የአማራ ልዩ ኃይል በሰሜንና በምዕራብ ሸኔን እመታለሁ ብሎ የሚል ነገር ተነስቷል። እንግዲህ እውነት ነው ውሸት ነው አላረጋግጥም። ግን
እንደገና ትንሽ ተቋርጦ ነበር። ምንድን ነው ያልከኝ? ምንድን ነው ያልከው?
የሸኔ የአማራ ልዩ ኃይል በሰሜንና በኦሮሚያ በኩል ወደ ኦሮሚያ እየገባ ነው የሚል ነገር እየተነገረ ነው አሁን። ይሄ ነገር ከህገ መንግስት አንጻር ችግር አለው። እንዴት ነው የሆነው? አንድ ክልል ኃይል የትኛውም በክልሎች ህገ መንግስት በፌዴራሉ ህገ መንግስት የአንድ ክልል ኃይል ሌላ ክልል ውስጥ የሚገባበት ምንም አግባብ የለም።
እሱንማ እኮ ተነጋገርን ነው ወደሚቀጥለው እንትኔ ለመሄድልህ እሱንም እሺ ቀጥል ከተሰ ይቅርታ።
አዎ እንግዲህ አሁን ምብስጋቴ ምን መሰለኝ ነው ይሄ ነገር በጣም ከተነገረ ኦሮሚያ ውስጥ ቅሬታ መፍጠሩ አይቀርም። ለአማራ ሰላማዊ ሰዎች ይህ ይህ ሰላማዊ ሰዎች የተጎዱበት ሁኔታ ጋር የአማራ ልዩ ኃይል መኖሩ ከተረጋገጠ አማራ ኦሮሞ ላይ ዘምቶ ንጹሃን ኦሮሞዎች ይገደል የሚል ገጽታ ነው የሚኖረው። እንደዚህ ከሆነ በቀላሉ ወደ ህዝብ ለህዝብ ግጭት ሊሄድ የሚችል ግጭት ኦሮሚያ የኦሮሞ ህዝብ ውስጥ ይፈጥራል። ምናልባት ወዲያውኑ በቀላሉ ወደ ግጭት ሊሄድና እዛም እዚህም የምናየው ነገር ሳይሆን ሁሉም የኦሮሚያ አካባቢዎች በተለይ ከተሞች ውስጥ አማራና ኦሮሞ አብሮ ነው የሚኖረው ሁሉም ጋር የሚያስጠላ ነገር ከዛ በኋላ አሁንም ኦፍኮርስ እየፈራረሰ ነው፣ ግን ለወደፊትም አብሮ ሊያኖር የማይችል ነገር እንዳይፈጠር የሚያሰጋ ይሆናል። ግን ይሄ ሸኔን እንመታዋለን የሚለው ነገር አይመጡትም። ይልቁንስ ያልሆነ ነገር ፈጥረው የህዝብ ለህዝብ ግጭት እንዳይፈጥሩና ለዘለቄታውም አሁንም ተበላሽቷል። የኢትዮጵያ ህዝብ ኦሮሞና አማራ፣ ኢትዮጵያና አማራ እንዴት አድርጎ አብሮ ሊኖር እንደሚቸገር እየታየኝ ነው። ኦልሬዲ እዛ ጋር ደርሷል። ግን እንደው ሌሎች ናቸው በመካከላችን ገብተው ይሄንን ነገር የፈጠሩት እንኳን ብለህ አንድ ዘመን ላይ የነበረ ጥቁር ጠባሳ አድርገህ እንኳን እንዳታልፈው ወደሚያደርግና አብሮ ወደማይኖረን ነገር እንዳትጓን ሁሉ ያሰጋኛል። ይህን ነው የሚመስለው።
ጥሩ። በፌዴራል መንግስትና በትግራይ ክልላዊ መንግስት መሀል የተጀመረው ጦርነት አሁን አመት ከ8 ወር ሆኖታል። የኢትዮጵያ ሰራዊት ተመቶ እኔ ማድበርሶስ አልወደምና ፍለፊት ነው መንግራችሁ። የኢትዮጵያ ሰራዊት ትግራይ ውስጥ ገብቶ የነበሩ ያለው ሰራዊት እንዳለ ተደምስሶ ለማለትም እዳዳሉ እደፍራሉ ማለት ከሄደ አንድ አመት ሆነ በዚህ ወር ሰኔ ማለት ነው። አሁን ከሰሞኑ ብልጽግና ከትግራይ ክልላዊ መንግስት ጋራ ማለትም ከህዋት ጋራ እደራደራለሁ ብሎ በአቶ ደመቀ አማካይነት የሚመራ ባለ ሰባት ሰዎችን ያቀፈ ልዑክ አዘጋጅቻለሁ ብሏል። ይሄን ነገር በምትልበት ጊዜ ወደ ኋላ ሄድና እንዴት ጦርነቱ ተጀመረ ወደሚለውም ልንሄድ እንችላለን። ግን ለማንኛቸውም ድርድሩን በሰባት ሰዎች ይመራል። መሪው አቶ ደመቀ መኮንን ናቸው ብሎ እነ ሬድዋን የክልሉ ፕሬዚዳንት ጨምሮ ሰባት ሰዎች አሉበት። ከሶማሌና አንድ የሶማሌ ተወካይና አንድ የአፋር ተወካይ ያለ ይመስለኛል። በብዛት ግን ያለው ግን እንትን ነው። ጌታቸው ረዳ በአንድ ወገን የሰላም ጉዳይ እያነሱ፣ በሌላ በኩል ደግሞ የትግራይ መንግስት ውስጥ እንትን ማድረግ አይቻልም፣ ሰላም ሊመጣ አይችልም የሚል የራሱን ውሳኔ ወስዷል። ጥያቄ ለአንተ ላንሳልህ። የዛሬ 4 ዓመት እኔ እናንተ የተወያየንበት አድማጮች አዳምጠው ሰምተው ያላዳምጡትን ነገር እንደገና እናስታውሳቸው። የኦነግ አርበኞች ግንባር እና ግንቦት ሰባት ወደ ኢትዮጵያ ይገባል በሚባልበት ጊዜ መጀመሪያም ከሽብርተኛ እንትን መውጣት አለባቸው፣ ሳይነሳ ድርድር ማድረግ ዘላቂን መፍትሄ አያመጣም ብለን ነበር፣ ታስታውስ እንደሆነ። አሁን ህወሓትን የትግራይ ክልላዊ መንግስትን የሚመራውን ህወሓትን ሽብርተኛ ብሎ የበየነ መንግስት ወይም ደግሞ ፓርቲ ወደ ድርድር እገባለሁ ብሎ ሲል፣ እርግጥ ጦርነቱ የተደረገው በኢትዮጵያ መንግስትና በክልሉ መንግስት መሀል ነው ወይስ ደግሞ በብልጽግና ፓርቲና በህወሓት መሀል ነበር የተደረገው ወይም ደግሞ በብልጽግናና በትግራይ ክልላዊ መንግስት? ይህን ልልህም የምፈልገው እንደ ላስጨበጥህ ብዬ ነው። ሰዓታችን አጭር ስለሆነ በዛች ላይ እንትና እንትን ማድረገው ምንድን ነው፣ በቅርብ ቀን ውስጥ ጠቅላይ ሚኒስትሩ ሲናገሩ ብልጽግና ውስጥ እንዲገቡ ጠይቀናቸው ለምነናቸው ነበር፣ ቢያንስ ግማሻችሁ ግቡና ግማሻችሁ ቁሩና ሰላምን እንፍጠር ብለን ጠይቀናቸው እምቢ አሉና ጦርነቱ ተጀመረ ብለዋል። እና የትግራይ ህዝብ ችግር ውስጥ የገባው በዛ ምክንያት። አሁንም የብልጽግና ፓርቲ ነው እየተወያየ ያለው። መሰረት ያለው ግንኙነትና መሰረት ያለው ሰላም ሊመጣ ይችላሉ። በመጀመሪያ ነገር የብልጽግናም ሆነ የኢትዮጵያ መንግስት ለሰላም እደራደራለሁ ብሎ ማለቱ ትልቅ ነገር ነው። በጣም በጣም ትልቅ ነገር ነው። መመስገንም ያለበት ነው። መመስገን አለበት። ይህንም እንትን ማድረግ የለም። ምክንያቱም ሰላም ሁሉንም ያሸንፋል ብለን ስለምናምንና ህዝቦቹ ደግሞ መሰቃየት የለባቸውም ስለምንል ነው። ይህንን ተመርኮዝና የት ሊደርስ ይችላል? መጀመሪያው የኢትዮጵያ መንግስት ምክር ቤት ሰሞኑን እየተነጋገሩ ነው ሲባል ሰምቻለሁ። ምክር ቤቱ ማን ነው ህወሓትን ከሽብርተኝነት እናንሳ የሚል ክርክር ውስጥ ነበሩ የሚል ነገርም ሰምቻለሁኝ። በመንግስት አካባቢ ያሉ ሰዎች ሲናገሩ ይሰማታል። ይህን ትይዝና ምንድን ነው ነገር እዩ ጦርነቱ የተጀመሩ በምን ምክንያት የሚለው ያለችን በጣም ውስንች። ቅድም ሰዓታችን አጠፋን ረስቸው በዚህኛው ለካ ሌላ ነገር ነበር። እሺ ቀጥል። ድምፅ አድማጮች፣ የድምፅ ችግር አለብን። አጥፍቼ እንደገና እንዳልደውል እየፈራ ሆኑ፣ ምክንያቱም በዛ ልንቋረጥ እንችላለን። የስልክ በጣም ችግር አለ። ቀጥል።
እንግዲህ ከሱ የሚጀምር ነገር ጉዳዩ አንተ ታልከው እስቲ እንዲገባ ፍላጎቱ ራሱ የመንግስት ነው ወይ የሚለው አንተ ባልከው መንገድ መሰረት የሚታይ ነው አይደለም። የብልጽግና ፓርቲ ገዢ ፓርቲ ሆኖ በሁሉም በሀገሪቷ ክልሎች ውስጥ ብልጽግና ገዢ እንዲሆን ፍላጎት ነበረው። ሁሉንም ክልሎች ውስጥ ያሉ ፓርቲዎችን ብልጽግና አድርጎ ሲያበቃ የትግራዩም ቢያለው ስለዚህ ብልጽግና ትግራይ ውስጥ ሊመረጥ እንደማይችል አወቀ። አሁን አማራ ክልል ላይ የአማራን ክልል እንደፈለገ ይቆጣጠራል። አዲስ አበባ ሆኖ ሱማሌን ይቆጣጠራል፣ ይሁን ይቆጣጠራል፣ ትግራይን ሊቆጣጠር የማይችልበት ነገር ሆነ። ስለዚህ ብልጽግና ሊቀንስበት ነው። አልፈለገም ይሄን ነገር። ቀላል መስሎታል እንግዲህ አይ ከገዥነቴ ላይ ይችላል ከምትሸረፍ ተፋቸው የሚል ነገር ይፈራል። አይዞህ ባይ ደግሞ ተፈጠረ የዘላለም ቂም ቋጥሮ የነበረና ሰበብ ለማጥፋት ስለት ፈልግ የነበረው የኤርትራ መንግስት አለ። አዎ ከዚሁ ጋር ተያይዞ ደግሞ ሌሎች በህገ መንግስት በሌለት በህገ መንግስት ሊመለሱ የሚሰሩ ነገሮች ግን በኃይል ሊመለሱ ይችላል የሚል አመለካከት ነው። ወገኖችም ተባበሩና ወደ ጦርነት ገባ። መነሻው ግን አንተ እንዳልከው ፓርቲው ለምን ትንሽ ትሸረፍብኛለች የሚለው ነገር ነው። ያ ባይኖርማ ለሌሎቹም ድጋፍ ላደረጉት ምና የከተተን ነገር ባልተፈጠረ ነበር። እንግዲህ አሁንም ጉዳዩ የመንግስት ነው። መንግስት ደግሞ መዋቅር አለው። ትልቁ የመንግስት አካል በሀገሪቷ ላይ ለሚደረጉ ለማንኛቸውም ጉዳዮች ጦርነት ውስጥም ለመግባት ሰላምም ለመፍጠር አሸባሪ ለማለት አሸባሪነትንም ለማንሳት የሀገሪቱ ትልቁ ስልጣን አካል የሆነ የህዝብ ተወካዮች ምክር ቤት የፓርቲ ጉዳይ አይደለም። ገዢ ፓርቲ እንደመሆኑ በውስጥ ሊመክርበት ይችላል። ከዛ በኋላ ግን ሞሽን እንኳን ሲቀርብ ሞሽን ነው ያቀረበው ሊሆን የሚችለው ይሄ ፓርቲ ይህምን ሞሽን አቀረበ ነው ሊሆን የሚችለው እና ፓርላማ ውስጥ ሞሽን ከማቅረብ ያለፈ ከሌን ሾም ያለው ከሌን እንደዚህ አድርግ ያለው ድርድር አደርጋለሁ ማለቱ ነው። ስለዚህ ፕሮሲጀሩ ራሱ ትክክል አይደለም። በቃ ሞሽን ነው የሚያቀርበው። የመጀመሪያው ምንድነው እሱ ድርድር አደርጋለሁኝ ካለ ድርድር የማለት ፍላጎት ስላለኝ ድርድር ማድረጉ በዚህ በዚህ ምክንያት አስፈላጊ ስለሆነ አሸባሪ ድርጅት ጋር ደግሞ መደራደር ስለማልችል ይህንን አይታቸው አሸባሪነቱን አንሱልኝ ሞሽን ያቀርባል። አለማው ይወያይበታል፣ ድምፅ ይሰጥበታል። ከዛ በኋላ ድርድር አደርጋለሁ የሚለውን ነገር ይሄዳል። አሁንም ሞሽን ያቀርባል፣ ተደራዳሪዎች ይወሰናሉ። እዚህ በሙሉ በኤክስኪዩቲቭም በስራ አስፈጻሚውም አይደለም የሚወሰነው፣ ትልቅ ሀገራዊ ጉዳይ ነው። በፓርላማው ነው የሚወሰነው። እስካሁን በዚህ ጉዳይ ላይ ፓርላማው ምን ሊል እንደሚችሉ አናውቅም። ፓርቲው ነው እስካሁን ድረስ የሚሰራው። ፓርቲው ምንም አያገባውም አይደለም፣ ገዢ ፓርቲ እንደመሆኑ ያገባዋል። ግን ውሳው ያገባዋል ገዢ ፓርቲ በመሆኑ። ውሳኔው ግን የመንግስት ስለሆነ ፓርቲው ውስጡ ጨርሶ ለፓርላማው በእነዚህን ነገሮች አሁን የሚነግረንን በሞሽን ካቀረበ በኋላ ነው የሚነግረን እንጂ አድርግ ያለው ይሄንን ብሎ ሊናገር አይችልም። ሾም ያለሁኝ ብሎ ሊናገር አይችልም። ድርድር አደርጋለሁ ብሎ ሊናገር አይችልም። ይህንን ወስኛለሁ ብሎ ሊናገር አይችልም። ሞሽን አቅርቦ ካስወሰነ በኋላ ነው የሚነገረው።
ግን ባለፈው
ለዚህ አይነት ጥንቅጥ ነገሮች አሉ።
አዎ፣ ግን ባለፈው የጠቅላይ ሚኒስትሩ ምክር ቤት ውሎ ላይ ድርድርን በተመለከተ ሰዎች አቶ ደመቀ አማካኝነት የሚመረጥ ጥናት ሊያቀርቡ የተዘጋጁ ሰዎች አሉ፣ ከዛ በኋላ ይወስናል ብሎ ነበር። ምናልባት ያንን እንደ መግለጫ ወይንም ደግሞ እንደ ማስታወቂያ መውሰድ እንችላለን። ለፓርቲው ስለተናገረ
አይደለም እሱ እኮ ማብራሪያ ሲሰጥ በመካከል በሀሳብ ደረጃ እንዳለ ነገር የተነሳ እንጂ ውሳኔ ሆኖ የቀረበ ነገር አይደለም። እና ይሄ መደበላለቃል። ይሄ አካሄድ ህገ መንግስታዊ አይደለም። አደጋ ውስጥ የሚከተውም ይሄ ነው። በጣም ብዙ ጊዜ ችግር የሚፈጥረው ፓርቲ ደረጃ ፓርቲው የህዝብ ተወካዮች ምክር ቤት ያው ነው እኮ ፓርቲውም ያው ነው። በአንድ ፓርቲ የተዋቀረ ነው። ደፍሮም የሚናገር ያሉትና ጨብጭበው እንደሚወጡ ይታወቃል። ግን ቢያንስ ይሄ ባህል ይሄ የዲሞክራሲያዊ ስርዓት ባህል ይሄ ህገ መንግስት በህገ መንግስቱ ላይ የተቀመጠው ነገር መከበር ስላለበት በዛ መንገድ ቢሄዱ ነው የሚሻለው። ከተጠያቂነትም ደረጃ መቼም ተጠያቂነት አይቀርም። ለራሱ ለመንግስት አደገኛ ነው። ይሄ ውሳኔ በማን ተወሰነ ነው? በርደኑም በሙሉ ወደ ማን ይወስደዋል? ወደ ራሱ ጠቅላይ ሚኒስትሩ ወደ ራሱ ነው ያለው። ተጠያቂነቱ በሙሉ ወደ ራሱ ላይ ነው የሚሰራው።
ግን እኮ ሲጀመር ጦርነቱ ሲጀመር እኮ ፓርላማው ምንም ነገር የሚያቆም ነገር የለም። ለሊት ተነስተው ጠቅላይ ሚኒስትሩ ተገደለ
ተገደለ
በአሁን ደግሞ
በቀራሱ እሱ በፓርላማው መታወጅ የነበረበት ይመስለኛል። ግን የህግ ማከበር ስላሉ ኤክስኪዩቲቭ ይፈጽመው ይችላል። ሽፍታ በተነሳ ቁጥር ፓርላማ ያቀረበ አይደለም እንትን የምታደርገው። ግን ሰማው ኔቸሩ የተለየ ስለነበረ ፓርላማው ተያይቶበት ሊወስንበት የሚገባ ነገር ያለ ይመስለኛል። የውጭ ሀገር ጦርነት ሲሆን ነው ፓርላማ ታቀርበው። ግን ይሄኛው ኔቸሩ ትንሽ የተለየ ስለነበረ በፓርላማ አየህ፣ ልክ የውጭ ወረራ ሲያጋጥም ከሚውለው ነገር ጋራ የሚመሳሰል የሚጋራው ነገር አለው።
ግን በጥቅሉ ግን ስትመለከተው ግን እኮ ከውጭ ጠላት ጋራ ከሌላ ሀገር መንግስት ጋራ ውጊያ የተጀመረ አይነት ተደርጎ የተነገረው በጠቅላይ ሚኒስትሩ በኩል
ልክ እነሱ ነው የሚመስለኝ። ልክ 69 ሱማሌ ስትወረን እንኳን ቀን ነው መሰለኝ የተነገረው መንግስቱ ኃይለማርያም ሲናገር እንደነበረው የኤርትራ ወረራ ጊዜ አስታውሳለሁ ማታ ነው የተነገረው። ልክ እንደሱ አይነት ነገር ነው ያደረገው።
እነዚህ ነገሮች
ለማንኛውም እንትኑ ትክክል አይደለም። ሂደቱ በሙሉ
የቱን ያህል ልንሄድ እንችላለን? አሁን ማን ነው አቶ ጌታቸው ትላንትና በሰጠው እንትን ድርድር በጠላት የተያዘ ቦታ እያለ ይሄ ሁሉ ከባቢ እየተደረገ እያለ የትግራይ ህዝብ እየተሰቃየ እያለ እነዛ ነገሮች ሳይነሱ ወደ ድርድር የሚባለው ነገር እንደው ቀልድ ነው፣ መደራደር እንፈልጋለን ግን እነዚህ ነገሮች መሟላት አለባቸው ብሎ ተናግሯል አቶ ጌታቸው ትላንትና በመግለጫው ላይ።
እሱ የድርድር አሁን እኔ ምን መሰለኝ ወደ ድርድር ስትሄድ እነዚህ ነገሮች በሙሉ የድርድሩ አካል ድርድሩ እኮ በቀጥታ አይደለም። መጀመሪያ አጀንዳ ነው የምትስማማው። ምን ላይ ነው የምንደራደረው? እነዚህ ላይ እንደራደራለን። ወደ ድርድሩ ለመግባት ምን መሆን አለባቸው የሚለውንም ጭምር ስለሆነ የሚያካትተው እነዚህ ነው ሆነው እንዴት ወደ ድርድር እንገባለን የሚለው እኔ በጣም ድርድሩን ስለምፈልገውም ሊሆን ይችላል ያሸማቀቀኛል። ጥሩ አይደለም። እነዚህ ነገሮች ራሱ ፊት ለፊት ይገናኙና ወደ ዋናው ድርድር የሚሄጃል ወደ ዋናው ድርድር ለመሄድ መንገድ ቦታውን የማደላደል ስራ ውስጥ ይካተቱ ጥሩ ነው። በሌላ በኩል ጌታቸው ያለውን ዜናውም ላይ ሰምቻለሁ ይሆን ይችላል። ለምሳሌ መንግስት በሁሉ ነገር ላይ ህወሓት ያለበት ይላል። ከሱዳን ወረራ ጋር የሱዳኖችን አግዘው ይላል። ወለጋ ላይ ሰዎች ተገደሉ ከጀርባው ሌላ ቤንሻንጉል ሁሉ ነገር አለ ነው የሚለው። እና በዚህ ሁኔታ ሰላምና ሰላማ ያለ መሆኑን ይዞ በሚል ያቀረበው ነገር አለ። ኦፍኮርስ ትክክል አለ። ወደ ሰላም የምትሄድ ከሆነ እንደው ዝም ብለህ ህወሓትን የጦስ ዶሮ እያደረግ አንዴ በሚገባው ልክ ህወሓት ላይ ጥላቻ ፈጥሬ ያለሁኝ ብለህ ስላሰብክ ሰው እንደሱ ስል ለካስ ህወሓት ነው ብሎ እኔን ይለቀኛል እያልክ የምታደርገው ነገር አደጋ አለው የሰላም ሂደቱ ላይ። ግን እንደ ራሴ ትዝብት በህወሓትም በኩል እዚህ ጉዳይ ላይ ችግር አለ። ሄሎ
ዛሉ አሰማ እየሰማ
በህወሓትም በኩል አንዳንድ ከቃላት ጀምረህ ነው ሊያቀራርብ የሚችሉ ነገሮችን መተው ነው የሚያስፈልገው። ለምሳሌ የፋሽስቱ የአብይ ቡድን የሚለው ነገር የዜና ሁሉ መሆኑያ ነው። እነዚህ ነገሮች የት ቢያደርጓቸው ጥሩ ነው? እንትኑን መተህ ወደ መደራደር የሚወስዱ ነገሮችን ያደርገዋል። ኦፍኮርስ ችግሩ በሰላም ካላለቀ ያው አማራጩ ጦርነት ነው። ይሄ ባትናገረውም የሚታወቅ ነገር ነው። ግን አሁን በቀደም ጀነራል ታደሰ ወረደ መጥቶ እንደው ጦሩ በቂ ዝግጅት አድርገናል ምናምን የሚሉ ነገር ጥሩ አይደለም። ወደ ድርድር እየሄደ ያለ ሰው እሱ ላይ ነው የሚያተኩረው እንጂ ጦርነት ውስጥ መግባት የሚያስችል አቅም መገንባቱን በዚህ በኩል መናገሩ የሰላም ድርድሩን ይህም ተጽዕኖ ያሳድርበታል። እና በዚህ በኩል በሁለቱም በኩል ነው ችግር ያለው። ሁለቱም ድርድር ሲኬድ መጀመሪያ የጥላቻ ነገሮችን የግጭት ነገሮችን መተው ነው ያለባቸው። ይሄ መተማመን ይፈጥራል። እዚህ መተማመን ላይ ተመስርተ አብሮ መቀመጥና ማውራት ይቻላል። ከዛ በኋላ የሚወያዩበትን አውድ ይደለድላል። እዛ አውድ ውስጥ ነው ያ ከተደለደለ በኋላ እዛ የተደለደለ ነው የምትወያየው። እና ይሄ የሚነሱት ነገሮች የትግራይ ሰዎች ታስረው የታሰሩ ምንም ሳያጠፉ የታሰሩ በኩል መሬቱ ተይዞ የሚባሉት ነገሮች በሙሉ ወደ ዋናው ድርድር ለመሄድ ቦታዎችን ስታደላድል የምታነሳቸው ጉዳዮች ናቸው። እነዚህንም ወደ ዋናው ድርድር ለመሄጃ ለድርድር የማቀርባቸው ነገሮች ናቸው በሚል ቢቀርብ ነው የሚሻለው። አለበለዚያ የሰላም ድርድር ካልተደረገ ሁሉም በዚህ ጦርነት ውስጥ አሸናፊ
የለም።
ማንም አሸናፊ አይደለም። የትግራይም ህዝብ አያተርፍ፣ የቀረውም የኢትዮጵያ ህዝብ አያተርፍ፣ ህወሓትም አያተርፍ፣ የትግራይ መንግስትም አያተርፍ፣ ብልጽግናም አያተርፍም፣ የኢትዮጵያ መንግስትም አያተርፍም፣ አብይም አያተርፍ። ስለዚህ ሁሉም የሚያተርፈው በሰላም ስለሆነ በተቻለ መጠን ወደዛ የሚወስዱ ነገሮችን ጥረጣ ሊፈጽሙ የሚሉ ነገሮችን በሙሉ እያወገዱ ቢያስቡ ነው የሚሻለው በሁለቱም በኩል። እኔ እዚህ ጋር በሁለቱም በኩል ነው ወቀሳ ያለኝ።
ከሰሞኑ ዞላ አሁን ነገር የጫርከው ነገር አለ። የዶክተር ዳንኤል በቀለ የሰብአዊ መብት ኮሚሽን በጣም ሶስት ተከታታይ መግለጫዎች ነው ያወጣው። የትላንትናው በተለይ እዚህ በአፋር ከ9000 በላይ ሰላማዊ ትግራይ ሰዎች በማንነታቸው ብቻ እስር ቤት ያሉ ህክምና ማያገኙ በምንም አይነት መልኩ ጥንቃቄም ሆነ እንክብካቤ የማይደረግላቸው ሰዎች የታመሙ እየተቸገሩ እንደሆነ ወይ ፍርድ ቤት ይቀርቡ ወይንም ደግሞ ይለቀቁ የሚል በጣም የከበደ መግለጫ አውጥቷል። እሱን ተጨምረና ወደ 17000 የሚሆኑ የመከላከያ ሰራዊት አባል የነበሩ ሰዎች በተለያዩ የሀገሪቱ አካባቢዎች እስር ውስጥ እንዳሉ እዛ ውስጥም ደግሞ የሞቱ እንደሆነም እየተነገረ ነው። 40 ምንጭ ብቻ ታስረው የነበሩ ወባ በሽታ ያለበት አካባቢ ያለ ምንም ጥንቃቄ አንድ ቤት ውስጥ እንዲቀመጡ የተደረገበትም አለና እነዚህ ነገሮች ስትመለከት እስከ መቼ ነው እኔ አሁን መንግስት ብለን እንሰልና እንደ መንግስት የህዝብን ደህንነትና ህዝብን እንዴት ነው እህራሄ በጎደለው መልኩ እንደዚህ ሊመለከት ይቻለው? አንድ ሱን ትይዝልኝና ሁለተኛ ግን እንዴት ነው እንደ መንግስት አሁን የ10 አመት ፕላን አለኝ የ20 አመት ፕላን አለኝ የሚል የብልጽግና ጠቅላይ ሚኒስትር እንዴት አድርጎ ነው የነገቲውን ኢትዮጵያ በእንደዚህ አይነት ሁኔታ ሊያመጣ የሚችለው ብላለች። ይሄን የምልል ሌላ ነገር ጨምርልህ ለማጠናከር ያለው ውጭ አሉ ብዙ የትግራይ ልጆች አሉ ትግሉን የደገፉ ያቅማቸውን በሙሉ ያደረጉ ምናቃቸው በየቦታው ሰልፍ የሚሰልፉ ከሰሞኑ የግራጁዌሽን የምረቃ በዓል ነበርና ትላንትና ይሁን ከትላንት ወዲያ አንድ ዩኒቨርሲቲ ውስጥ በኮምፒውተር ሳይንስ የተመረቁ 3 ልጆች አሉ። 3 ኢትዮጵያውያኖች ትምህርት ቤቱ ሲገቡ ኢትዮጵያውያኖች ነበሩ። ግራጁዌት ሲያደርጉ ግን ኢትዮጵያ መባላን ፈልግም ተብለው እዛ መድረክ ላይ ትግራይ ተብሎ ነው የተጠሩት እነዚህ ልጆች። ሁልጊዜ የምናወር የነገ ኢትዮጵያ የምንላች የምለው ነገር አለና እንደዚህ ርህራሄ የጠፋበት አመራር ያለበት አገር ላይ እንዴት ነው ኢትዮጵያና አሁን ድርድሩን ወደ ሰላም ያመጣል ፍላጎት ምኞት እንደሆነ ሆኖ የኔም የሁላችንም እንዳለ ሆኖ እንደዚህ አይነት ጫካይ መንግስት ባለበት ሁኔታ ላይ እንዴት አድርገን ተደራድረን ሰላም ልናመጣና የወደፊት ኢትዮጵያ ልናመጣ የምንችለው? ሰዓት ግን ይያየህ።
አዎ እንግዲህ አውቆ ያልኩ ነገር እኮ ነው። ሁሉም ወደዛ የሚዙ ነገሮች ላይ መስራት አለብን። ስለ እነዚህን ሁሉ ነው የሚያስቀልል። ይሄ ሁሉ ሰው አንደኛ ወንጀል ደግሞ አፍኖ 8509 ገደማ በሌላ በኩል መከላከያ ሲነበሩ 17018 አፍረ ደብቀን እንላለን ልጅ ነው አችን ንጹህ ነጭ ወንጀሎች ናቸው። ባለም አቀፍ ጭምር ድረስ ያስጠይቁ የሚችሉ ነገሮች ናቸው። ዓለም አቀፍ የዲፕሎማሲያዊ ግንኙነቶችን የሚያጠናክራቸው የዓለም አቀፍ የዲሞክራሲና የሰብአዊ መብት ቫሊዩስ የሚጻረሩ ስለሆኑ እነዚህም ቫሊዩስ ካላበርክ ቫሊዩቹን የሚያከብር ህግ ያላቸው ሀገሮች መራጩ ህዝብ እነዚህን አክብራችሁ እነዚህን ከሚያከብሩ ሀገራት ጋር ዓለም አቀፍ ግንኙነት መስረታችሁ አስተላልፉም ብሎ የመረጣቸው ህዝብ ስለማይመረጣቸው ዓለም ተንተለ ነው የሚቀረው ዓለም መነጠል በአውሮፓ አንድ አመት መነጠል ብቻ ምን ያህል ደጋ ላይ እንደደረሰ ለሚታይ ነውና አንድ በመጀመሪያ የራሱን ህልውና ራሱ እንደ ሱዳን ራሱ መብላት ነው። እነዚህ ልጆች ራሱንም ነው የሚወዱ። በሌላ በኩል ወደ ድርድሩ የሚወስደውን ሂደት አስቸጋሪ ነው የሚደረገው። ምክንያቱም በዚህ ደረጃ የጠላ በዚህ ደረጃ ይጨከነብ ስርዓት ምን ወዴት ጋር ከዛ በኋላ ምን ሊሆን ነው የምትደረደሩ? እነዚህን እንኳን ለመልቀቅ ለእነዚህ እንኳን ራይ ማሳየት ሳይፈልግ እንደዚህ ጥርሱን እንደነከሰ እንዴት አድርገው ነው የምትደረደሩ የሚለው ነገር ይፈጠራል። የመጨረሻ ጭካኔ ነው የሚያሳየው። አደገኛ ነገር ነው እና አንዱ የድርድሩ መንገድ የሚሰብር ነው። ከባድ ጭካኔ ነው በጣም አፋር ሙቀት በተለያዩ አሁን ሙቀቱ ከፍተኛ ደረጃ የሚደርስበት ጊዜ ነው። መድኃኒት እጭ ምግብ የሌለበት ንጽህና ባልተጠበቀ ሁኔታ ያን ሁሉ ሰው አነሰችም በዛችም ለልጆቹና ለራሱ ተርቶ ዳቦ አፍርቶ ቤቱን ጠርጎ መኖር የሚችል ሰው ይሄን እንዳደርግ አድርገህ ወይም ይህንን ሚኒመሙ ውጭ ሲኖር ኖሮ የሚያደርገውን ከልክለ እግዚአብሔር የሰጠውን የመንቀሳቀስ መብት ከልክለ ይህንን ነው ያጠፋው ብለ ሳት ከሶ ማስቀመጥ የመጨረሻ ጭካኔ ነው። እና እንዳልኩ ነው ራሱን እንደ መብላትም ነው የሚቆጠረው። የዓለም አቀፍ ማህበረሰቡ አሁን ጥያቄዎች እያነሳበት ነው። ለዚህ እኮ ነው የአውሮፓ ህብረት እንቸገራለን ያለው የወዳጅነታችንን መመለስ። ለምንድን ነው እሱ እነዚህን የሰብአዊ መብት የፍትህና ዲሞክራሲ ቫሊዩስ አላከበረም? እሱን ካላከበረ ሀገር ጋር እነዚህ ናቸው ቫሊዩዎች ብለ ይሄንን ቫሊዩ ከማያከብር ጋር አብሮ መሆን ስለቸገራቸው ነው። አሜሪካ ይቸግራታል፣ እንግሊዝ ይቸግራታል። እና አንድ ራሱን ማጥፋት ነው፣ ሁለት የድርድሩን ሂደት ማሰናከል ነው። የድርድሩን ሂደት ከመሰናከል ነው ወደ ጦርነት ከመግባት አያተርፍም። ከጦርነት የሚያተርፍ ቢሆን እኮ ከተደረገው ጦርነት ድል አገኘሁበት ብሎ መጨረሻ ላይ ከፎከረና ካስፎከረበት ያተርፍ ነበር። አላተረፈም። እና በሁሉም አቅጣጫ ስታየው ለራሱ ለመንግስትም የማይጠቅም ለኢትዮጵያ የሚፈልገውንም ሰላም የማያመጣ ለመንግስትም የሚያስፈልገውን ሰላም የማያመጣ አሁን ያለንበትንም ሁኔታ የባሰ አበላሽቶ ገደል የሚከተል ነገር ነው። እና መፍታት አለበት። ይሄ ገስቸር ወደ ሰላም ለመሄድ የሚያስችለው መንገድ ያመጣል። የምንደርስበት ሰላም የሰብአዊ መብት ቫሊዩስ እንድናከብር ያደርጋል። ሰላም ውስጥ ነው ዴሞክራሲ የሚኖረው። የዲፕሎማሲያዊ ግንኙነቱን ያሻሽልለታል። እና ለራሱም ሲል ነው መፍታት ያለበት።
እሺ፣ ያለችን 3 ደቂቃ አለችን። በ3 ደቂቃ ነው ያለችን። በ3 ደቂቃ ውስጥ አንድ የመጨረሻ ሌላ ቦታ አሉ። ስለ ኦሮሚያ ክልል ሰደህና ሀጫሎ ከተገደለ 2ኛ አመቱ ነው። ሰኔ እንደምንም 6 ቀን ቀራት አይደለም? ሰኔ ልታልቅልን ነው። የሰኔ መከራችን የዚህ አመቱን 1500 በላይ አማሮችን ቢሞቱብንም ሰኔ እንደምንም ብላ ልታልቅ ነው። እንግዲህ ዛሬ 2 አመት ሰኔ ላይ ነው ሀጫሎ የተገደለው። 2 አመት ሞላው። ማን እንደገደለው እንዴት እንደሞተ ማን ምንም ነገር ሳይተደበስሶ የቀረበት ሁኔታ ነው ያለው። ኦሮሞ ነጻነት ግንባር በ ሸኔ ላይ እየተደረገ ያለው አማራ ቅድም እንደው በአማራ ክልልና በኦሮሚያ ክልል ፕሬዚዳንቶች ማል እየተደረገው ሂደት ብዙ ችግር ያመጣል እንጂ ሌላ ነገር ሊቀንስ አይችልም የሚል ሌላ ችግር እየተነገሩ ነው ያሉት።
ማነው ሸኔ ወይንም ደግሞ ዮም ነው ሸኔ ያለው የኦሮሞ ነጻነት ኃይል ደግሞ እንትኑ ሰራዊት ነገሮችን እያጠነካከረ ይሄደበት ሁኔታ ነው። በዚህ በሁለት ደቂቃ ውስጥ እዛ አካባቢ ያለውን ነገር ሁኔታ ተቀሰልኝ እና በዛ እናጠቃል። ስልካችንም ዛሬ
ተጠቅሞ እንግዲህ እሺ፣ በተለያየ ዛሬም በውይይቱ ላይ አንስቻለሁ። አሁን የኦሮሞ ነጻነት ሰራዊት ያ ሁሉ ዘመቻ ተካሄዶ ጨረስነውም ተብሎ አሁንም እየገደልነው ተብሎ አሁንም ኦፕሬሽን እየተካሄደበት ከየትኛውም ቦታ ላይ ልፍ አላደረጉም። ሰሜን ሸዋ አለ፣ ምዕራብ ሸዋ አለ፣ ደቡብ ምዕራብ ሸዋ የተወሰኑ አካባቢዎች አሉ። ቦረናና ጉጂ ዞኖች ውስጥ ይንቀሳቀሳል። ወለጋ ኦልሞስት ሙሉ በሙሉ ተቆጣጥሯል። አዲስ ሰራዊት እያሰለጠነ ነው፣ እያስመረቀ ነው። በጣም ቅርብ 40 ኪሎ ሜትር ርቀቶች ድረስ ደርሶ የመመለስ አቅም አለው። እዚህ ጋር ነው ያለው እና በቅርቡ እንደውም ወያኔ ላይ አንድ ሌላ ኦፕሬሽን ያካሄዳል ተብሎ ነው የሚጠበቀው። እና አጠፋ ነው ባሉ ቁጥር መጀመሪያ ላይ እንዳነሳሁት ነው ሲበረት እየበረታ ነው ያየ ነው እየሰፋ ነው ያመጣ ነው የመጣውና ዝም ብለህ አጠቃላይ ትሬንዱን ስታየው በኃይል በጦርነት ማጥፋት አይቻልም ይህንን ቡድን። ችግሩ ወራሪ አይደለም፣ ከውጭ የመጣ መዝረፍ መድረሻው ያደረገ አይደለም። ትክክል የሚሆን አይሁን የፖለቲካ ጥያቄ ያለኝ አካል ነው። የፖለቲካ ችግር በመሳሪያ ሳይሆን የሚፈታው በድርድር ስለሆነ ድርድር ውጪ ምንም ሰላም አያመጣም። እንደዚህ ነው የሚታየኝ።
እኔም በመጨረሻው ከዚህ ላይ የተለየ ነገር የለኝም። ድርድር ያስፈልጋል፣ መስማማት ያስፈልጋል፣ ሰላም ያስፈልጋል። በተቻለ መጠን ግን ሻማ መብራት የምትሄዱም ሰላማዊ ሰልፍ የምትሄዱም ለሞቱትን እንተውና ላሉት እንጸልይ፣ ላሉት ሰዎች ሻማ እናብራ፣ ሀገራችን ሰላም ያምጣልን። 4 ቀን ቀርቶታል ሰኔ ሊያልቅልን፣ ሰላም እንዲመጣል የሚል ግምት አለ። ደህና ሁኑ።
ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን፣ ምድሩ ሁሉ ሰላም ሰላም።